Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በጋሪ ደግሞ በሳቢያን በኩል አድርገን ጽዮን ግርማን ይዘናት አብረናችሁ እንጓዛለን።
ሰላም እንደምናመሻችሁ። ሰማያዊ ፓርቲ አንዳንድ የአመራር አባላቱና ተራ አባላቱ አሁንም በሀገሪቱ የተለያዩ ክፍሎች በጸጥታ ኃይሎች እየታሰሩ እንደሆነ ገለጸ።
ምንም አይነት የፖለቲካ ስራ መስራት እንዳልቻልን፣ በዚህ ሁኔታ የድርድር ቅድመ ዝግጅቱንም ሊጎዱ የሚችሉ ብዙ ክስተቶች እንደያጋጠሙን እንደሆነ፣ ይህ ደግሞ በፖለቲካ አጀንዳችንን በትክክል ለመቅረጽ የማንችልበት ጎጂ ክስተት እንደፈጠረብን አሳውቀናል።
በሌላኛው ዘገባችን ኢትዮጵያ በአራት ክልሎች የግብርና ምርቶችን የሚያቀነባብሩ የኢንዱስትሪ ማዕከሎችን ልትገነባ ነው። ምን ማለት ነው? ለእናንተ ስራ ይፈጥራል?
እነዚህ ፓርኮች በመቶ ሺህ የሚያክሉ የስራ እድል ይፈጥራሉ ማለት ነው። እንግዲህ ፓርኮቹ
የኢትዮጵያን የኢንዱስትሪ ሚኒስቴር ዴታ ዶክተር መብራቱ መለስን በጋቢና ተሳፍረው ያብራራሉ። በሌላ በኩል በደቡብ አፍሪካ ፕሪቶሪያ አካባቢ በመጤዎች ጥላቻ ላይ ያነጣጠረው ጥቃት እየተረጋጋ ሄዷል ተባለ።
ከትላንትና ወዲያ እንደዚህ 12 ሰዓት ጂፒስታውን የሚባል ቦታ ላይ እንደ ሰላማዊ ሰልፍ ነገር ጀምረው ነበር፣ ግን አሁን ተረጋግቷል።
ኢትዮጵያውያንና ኤርትራውያን አባላት ያሉት የሀበሻ ኮሚኒቲ የማህበሩ ሰብሳቢ አቶ አለማየሁ ቱጁማ ናቸው። ሰዓት ከበቃም በሌሎች ዘገባዎችም ይኖሩናል፣ ሙዚቃም ይዘንላቸዋል። በፌስቡክ አስተያየቶቻችሁን እንቀበላለን። ካሁኑ ጀምሮ አስተያየቶቻችሁን አትቪዮ አማሪክ ላይ በቀጥታ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪዮኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናው በድጋሚ ተመልሰን መጥተናል። ሰማያዊው ፓርቲ አንዳንድ የአመራር አባላቱና ተራ አባላቱ አሁንም በሀገሪቱ የተለያዩ ክፍሎች በጸጥታ ኃይሎች እየታሰሩብኝ ናቸው ሲል አማረረ። ጥቂቶቹ ደግሞ በአሁኑ ጊዜ የደረሱበት አይታወቅም ብሏል። ድርጊቱ በተቃዋሚዎችና በገዢው ፓርቲ መካከል በሚካሄደው የቅድመ ድርድር ዝግጅት ላይ ተጽዕኖ ሊያሳድር እንደሚችልም የፓርቲው ህዝብ ግንኙነት ኃላፊ አስታውቀዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማታ ለሁለቱ የሀገሪቱ የምክር ቤት ክፍሎች ንግግር በሚያደርጉበት ወቅት በሚያቀርቧቸው የፖሊሲ ሀሳቦች የሚጎዱ ብዙዎች ይገኛሉ ተባለ። በርካታ የዴሞክራቲክ ምክር ቤት አባላት ለፕሬዚዳንቱ መልእክት ለማስተላለፍ ሲሉ በፖሊሲያቸው የሚጎዱ ፍልሰተኞችና የውጭ ሀገር ዜጎችን ጋብዘዋል። ከእንግዶቹ መካከል ሚሽጋን በምትገኘው ፍሊንት ከተማ ያሉት በርካታ ልጆች ደም ውስጥ ሌድ የተባለው ንጥረ ነገር መጠን ከፍ ያለ መሆኑን ለማወቅ የቻለው ኢራቃዊ ሐኪም፣ በሮድ አይላንድ ለበሽተኞች ወሳኝ ሕክምና የሚያደርግ የፓኪስታን ተወላጅ ሐኪም፣ ወደ ዩናይትድ ስቴትስ ለመምጣት ጥረት የሚያደርጉ የራሷን ቤተሰብ አይነት ሰዎች የምትረዳ አሜሪካ የተወለደች ፍልስጤማዊት ስደተኛ ልጅ ይገኙባቸዋል።
የዩናይትድ ስቴትስ ምክር ቤት አባላት ለእረፍት ወደየ አካባቢያቸው በሄዱበት ወቅት ከህዝቡ ጋር ለመነጋገር ሲሉ ባካሄዷቸው ስብሰባዎች በሪፐብሊካኑ ላይ የተሰነዘሩት ተቃውሞዎች የተቀሰቀሱት የቀድሞ ፕሬዚዳንት ባራክ ኦባማ ናቸው ሲሉ ፕሬዚዳንት ትራምፕ ባራክ ኦባማን ተጠያቂ አድርገዋቸዋል። ሪፐብሊካውያኑ የምክር ቤት አባላት ኦባማ ኬር የሚል ቅጽል ስም የተሰጠውን ብሔራዊ የጤና ጥበቃ ለውጥን ለመሻር ባላቸው እቅድ ምክንያት ቁጣ አዘል ጥያቄዎች ገጥመዋቸዋል። አንዳንድ ሪፐብሊካውያን ታዲያ የኦባማ ኬርን መሻር ከሚቃወሙት በርካታ በዲሞክራቶች የተደራጁ ናቸው ብለዋል። ከተቃውሞ ጀርባ ፕሬዚዳንት ኦባማ ያሉበት ይመስለኛል፣ ምክንያቱም የእሳቸው ሰዎች እንዳሉበት የተረጋገጠ ነው ሲሉ ትራምፕ ፎክስ እና ወዳጆቹ በተባለው ቴሌቪዥን ፕሮግራም ላይ ተናግረዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ሰማያዊ ፓርቲ አንዳንድ የአመራር አባላቱና የሰፊ ህዝባዊ አባላቱ አሁንም በሀገሪቱ የተለያዩ ክፍሎች በጸጥታ ኃይሎች እየታሰሩብኝ ነው ሲል አማረረ። ጥቂቶቹ ደግሞ በአሁኑ ሰዓት የደረሱበት አይታወቅም ብሏል። ድርጊቱ በተቃዋሚዎችና በገዢው ፓርቲ መካከል በሚካሄደው የቅድመ ድርድር ዝግጅት ላይ ተጽዕኖ ሊያሳድር እንደሚችልም የፓርቲው የህዝብ ግንኙነት ኃላፊ ለመለስካቸው አማሃ ገልጸዋል። ዝርዝሩን ይዟል።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰለሞን ተሰማ ለቪኦኤ እንዳስታወቁት ከየካቲት ሁለተኛ ሳምንት ጀምሮ በሀገሪቱ የተለያዩ ክፍሎች የሚገኙ አባሎቹና ጥቂት የፓርቲው አመራር አባሎችም በጸጥታ ኃይሎች ቁጥጥር ስር እየዋሉ ይገኛሉ። በአመራር ደረጃ ከሚጠቀሱት መካከልም አቶ ብስራት አቢ የተባሉ የፓርቲው የአደረጃጀት ጉዳዮች ኃላፊ ለስራ ጉዳይ ወደ ደሴ ከተማ ሄደው በዚያው ከተማ የካቲት 9 ቀን 2009 ዓ.ም ፖሊስ በቁጥጥር ስር እንዳዋላቸው አቶ ሰለሞን ይናገራሉ። ደሴ ሁለተኛ ፖሊስ ጣቢያ ታስረው እስከ የካቲት 10 ቀን 2009 ዓ.ም የቆዩት አቶ ብስራት አቢ ከዚህ ዕለት ከምሽቱ 3 ሰዓት በኋላ ግን የት እንደደረሱ የሚታወቅ ነገር እንደሌለ አቶ ሰለሞን ገልጸዋል።
ደሴ ሁለተኛ ፖሊስ ጣቢያ እስከ ማታ ድረስ ስንቅ የሚያቀብሏቸውም ሰዎች አድርገን እያቀበሏቸው ነበረ። በአስር ከምሽቱ 3 ሰዓት በኋላ ግን የት እንደደረሱ አናውቅም። ሌሎች የጸጥታ ኃይሉ ሰራተኞች መጥተው ወሰዷቸው። ስለዚህ እስካሁን ድረስ ያሉበትን አናውቅም።
ወደ ደሴ ሁለተኛ ፖሊስ ጣቢያ በጉዳዩ ላይ ማብራሪያ ለማግኘት ስልክ ደውዬ ነበረ። ኃላፊውን ኢንስፔክተር አስማማውን አገኘኋቸው። ስልኩ ባላወቅኩት ምክንያት በተደጋጋሚ ቢቋረጥም ሙሉ ስሜንና ከየትና ለምን ጉዳይ እንደደወልኩ አሳውቄ ጥያቄን ሲጀምር ደሴ ፖሊስ ጣቢያ በአካል ካልመጣህ ላናግርህ አልችልም የሚል መልስ ሰጥተውኛል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰለሞን እንደሚሉት ከሆነ በዚሁ በደሴ ከተማ የደቡብ ወሎ ዞን የሰማያዊ ፓርቲ የወጣቶች ክንፍ መሪ መኳንንት ካሳሁንም በፖሊስ ቁጥጥር ስር ውሏል። በደቡብ ኦሮሚያ ምዕራብ ጉጂ ዞን ገላና ከተማ ውስጥ አቶ አራርሶ ጌዶ፣ አቶ ገላኖ ጊሎ፣ አቶ ጎዳና ሹዴሩ፣ አቶ ጌቱ ጉሉፋ በጥይት የተመቱና በቂ ሕክምና ያላገኙ እና አቶ በድሉ መንግስቱ በፖሊስ ቁጥጥር ስር ውለዋል። አክለውም ፓርቲው ችግሩን ዘርዝሮ ለአስቸኳይ ጊዜ አዋጁ ኮማንድ ፖስት ወይንም ዋና ማዘዣ ጣቢያ ጽህፈት ቤትና ለመርማሪ ቦርድ ደብዳቤ ማስገባቱን አስታውሰው ሁኔታው ይኖረዋል ያሉትን ተጽዕኖ ጠቁመዋል።
ምንም አይነት የፖለቲካ ስራ መስራት እንዳልቻልን፣ በዚህ ሁኔታ የድርድር ቅድመ ዝግጅቱንም ሊጎዱ የሚችሉ ብዙ ክስተቶች እያጋጠሙን እንደሆነ፣ ይህ ደግሞ በፖለቲካ አጀንዳችንን በትክክል ለመቅረጽ የማንችልበት ጎጂ ክስተት እንደፈጠረብን አሳውቀናል።
ምን ምላሽ አገኛችሁ ከኮማንድ ፖስቱ?
ኮማንድ ፖስቱ ወረቀቱን የጻፍነውን ደብዳቤ ተቀብለው ከማስገባት ባሻገር ምላሽ አልሰጡንም።
አቶ ሰለሞን ተሰማ በባህር ዳርና በጎንደር ከተሞች የሚገኙ የፓርቲው አባሎችና አመራሮችም ተመሳሳይ እርምጃ ይወሰድብናል የሚል ስጋት እንዳላቸው ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ሌላ ዘገባ ስንሻገር ደግሞ የኢትዮጵያ መንግስት በአራት ክልሎች የግብርና ምርቶች ማቀነባበሪያ ኢንዱስትሪ ሰፈሮችን ለመገንባት ስራ ጀምሯል። በአማራና ትግራይ ክልል ቡሬ እንዲሁም ሁመራ የኢንዱስትሪ ሰፈሮቹ የመሰረት ድንጋይ የተጣለ ሲሆን በዝዋይም እንዲሁ ሲዳማ አካባቢዎች ቀጣይ ሁለት ማዕከሎች ለመገንባት ይጀምራሉ።
እነዚህ የኢንዱስትሪ ፓርኮችን ለመገንባት ታዲያ ገንዘቡ ከየት ይገኛል? ለምን ያህል ወጣቶችና ገበሬዎችስ የስራ እድል ይፈጥራሉ? ማምሻውን የኢትዮጵያን የኢንዱስትሪ ሚኒስትር ደኤታን አነጋግሬያለሁ። ዶክተር መብራቱ መለስ ያብራራሉ።
ሀገራችን የግብርና ሀገር ናት። አብዛኛው ህብረተሰባችን የሚኖረው በግብርና ላይ ነው። ልናድግ ከሆነም አብዛኛው ሀብታችን ማመንጨት የምንችለው ከግብርና ነው። ሌሎችም የውሃ የመሬት ወዘተም ጭምር ታሳቢ አድርገን ማለት ነው። ስለዚህ አሁን በደረስንበት የእድገት ሂደት ኢኮኖሚያችን በስፋት ለማሳደግ እዚህ ላይ ያለው ግብርና ውስጥ ያለው እምቅ አቅም አውጥተን መጠቀም የሚል ነው። ይህም ስንል የግብርና ምርቶች ላይ እሴት በመጨመር ወደ ዓለም ገበያ ይዘን በመዝለቅ የተጀመረው የኢኮኖሚ ትራንስፎርሜሽን ማፋጠን፣ የኢንዱስትሪ ልማት ማፋጠን በሚል ነው። ስለዚህ ይህን ታሳቢ አድርገን ሀገራችን ባላት ጸጋዎች በ17 ቀጠናዎች ተለይተዋል ማለት ነው። ለምሳሌ የሱካር ልማት ቀጠናዎች አሉ፣ ወደ 10 የሚሆኑ የአትክልትና ፍራፍሬ ቀጠናዎች ወደ 6 የሚሆኑ የቡና፣ የሰሊጥ፣ የቁም እንስሳት እንደዚህም ክልሎች የለዩዋቸው ነበር። ከነዚህ ውስጥ እንግዲህ በጥናቱ በመጀመሪያ ሂደት 17 ከተማዎች ለይተን ለመጀመሪያ ያህል በአራት ከተማዎች ሞዴል ጀምረን አቅም በፈቀደ እያሰፋን የምንሄድ ይሆናል። እና
የት የት ነው ያሉት እነዚህ አራቱ ቀጠናዎች?
በአማራ በቡሬ በሚባለው በጎጃም በቡሬ ባለፈው ጊዜም መሰረት ከድንጋይ ተጥሏል። ሁለተኛ በትግራይ ምዕራባዊ ትግራይ ሁመራ አካባቢ ወደ ባህር በሚባል ልዩ ስሙ ሁለተኛው ቀጠና ነው። ሶስተኛ በኦሮሚያ በዙዋይ አካባቢ ቡልቡላ በሚባል ልዩ ስሙ። አራተኛ በደቡብ የሀገራችን ክፍል በሲዳማ ወይም ይርጋለም አካባቢ ወይንነታ በሚባል ልዩ ስሙ ከሐዋሳ ወደ 40 ኪሎ ሜትር ርቆ በሚገኝ ነው። እነዚህ ናቸው አራቱም የመጀመሪያ ሞዴል ቀጠናዎች።
ለምን ተመረጡ እነዚህ አራቱ አካባቢዎች? ስመለከት ሁመራና በተለይ ቡሬ ደግሞ ከአውሮፕላን ማረፊያዎችም እንደዚሁም ደግሞ ከባህር ጠረፎችም የራቁ ናቸውና ለምንድን ነው የተመረጡት?
እንግዲህ በመመዘኛ ነው የተመረጡ ነው። በእርግጥ እነዚህ ቀጠናዎች ስንመርጥ አዋጪ መሆናቸውን የሚያረጋግጡት መመዘኛዎች አስቀምጠን የመረጥ ነው። ከእነዚህ ውስጥ ዋናው የግብርና ምርቶች የሚመረትባቸው አካባቢ መሆኑን ለይተን ነው። ለምሳሌ የሁመራ ምኖስ ሁመራ አካባቢ የሰሊጥ ምርት የነጭ ሰሊጥ ምርት በስፋት የሚመረትበት የበጋየት የሚባል የእንስሳት ሀብት ያሉበት እንደዚሁም የወልቃይት የስኳር ፋብሪካ በቅርብ ርቀት የሚገኝበት እና ሌሎችም የአትክልትና ፍራፍሬ የማሽላ የመሳሰሉት ጸጋዎች ያሉበት አካባቢ ነው። እንደሚታወቀውም ለምሳሌ ነጭ ሰሊጥ በጥሬው የሚላክበት ነው። ለሀገራችንም የውጭ ምንዛሬ ግኝት ከፍተኛ አስተዋጽኦ ያለው ነው። አሁን ባለው እንኳን የቡሬ ጎጃሙን ብንወስድ በተመሳሳይ ሰፊ ምርቶች ነው ያሉበት። እንዲያውም ከፍተኛ እምቅ አቅም የሚገኝበት አካባቢ እንደሆነ ይታወቃል። ሌሎቹም እንደዚሁ ማለት ነው። ስለዚህ አንደኛው ዋናው መመዘኛው የግብርና ምርት ነው። ሁለተኛ ቅድም ሲጠቀስ እንደነበረው በኢንፍራስትራክቸርን የሚመለከት ነው። እንግዲህ እነዚህ ሲቋቋሙ ምንም በሌለበት አካባቢ አይደለም የተቋቋመ ያሉት። ስለዚህ በቅርብ ርቀት ከተሞች ያሉባቸው ኢቨን ኤርፖርቶች፣ አሁን ስለ ኤርፖርት ተነስቷል። የሁመራ አጠገቡ ወደ 35 ኪሎ ሜትር ላይ ኤርፖርት አለ። ከባህር ዳር ወደዚህ ወደ ቡሬ ወደምንለው ደግሞ ብዙም አይርቅም ኤርፖርቱ። እንደዚሁም ለቀጣይ የባቡር መስመሮች የሚያልፉባቸው መሆኑን፣ ሌሎችንም የመንገድ የውሃ ወዘተ መሰረት አድርገን እነዚህ መመዘኛዎች መሰረት አድርገን ነው የመረጥናቸው አካባቢዎችን። ስለዚህ በዚህ መልኩ ነው የተለዩት ማለት ነው።
ምን ያህል ወጪ ይወጣል? የገንዘቡስ ከየት ነው የሚገኘው? በብድር ከሆነ ከየትኞቹ ድርጅቶች? ከመንግስት በጀትም ከሆነ እስኪ ይህን ዘርዝረው ያብራሩልኝ።
እንግዲህ ወጪው በጣም ከፍተኛ ነው የሚሆነው። ከፋፍሎ ማየት ያስፈልጋል። ለመሰረተ ልማት የሚሆን ሰፊ ወጪ ይጠይቃል። በፓርኩ ውስጥ የሚሰሩ የመንገድ፣ የፍሳሽ ማጣሪያ፣ የፓወር፣ የቴሌኮም የመሳሰሉና ግንባታዎችም ይኖራሉ። ኮሚናል የሆኑ ግንባታዎች። እነዚህ ወጪዎቹ ከመንግስት የዘላቂ ልማት ግቦች የምንለው የተመደበ በጀት ይሄ በወሳኝነት ለዚህ እንዲሁን ነው የተደረገው። ሁለተኛ ግንባታን የሚመለከት ባለሀብቶች ይገባል ተብሎ ይጠበቃል። ስለዚህ ባንኮች፣ የሀገር ውስጥ ባንኮችም የውጭ ባንኮች ለባለ ሀብቶች በብድር መልክ የሚሰጡትም ተጨማሪ እዚህ የሚመደብ ሀብት ይሆናል። ከዛ በተጨማሪም ይህንን ለመደገፍ ፍላጎቱ ያሳዩ የዴቨሎፕመንት ፓርትነር የምንላቸው እና እንደዚህም የውጭ ባንኮች ይገኙባቸዋል። ከእነዚህም ውስጥም የአፍሪካ ልማት ባንክ፣ የዩሮፒያን ኢንቨስትመንት ባንክ የመሳሰሉት በፕሮጀክት ፕሮፖዛሉ ከቀረበ ይህንን ፋይናንስ ማድረግ እንደሚችሉ እንደዚሁ ቃል የገቡበት ሁኔታ ነው ያለው።
እሱ ላይ እንዴት የት ነው ያላችሁት? የአፍሪካ ልማት ባንክ በእርግጥ ከተለያዩ አፍሪካ ሀገሮች ጋር የሚሰራበት ነው። የአውሮፓ ኢንቨስትመንት ባንክ ፕሬዚዳንትንም እኛም አነጋግረናቸው ነበረ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኒውዮርክ በተባበሩት መንግስታት ድርጅት ጉባኤ ላይ ስምምነት የደረሱበት ጉዳይ ነው። ግን ገንዘቡን ለኢትዮጵያ መንግስት በመስጠቱ ጉዳይ ላይ በቀጣዩ ዓመት ብለው ነበረ። ይሄ የሁመራውም ሆነ በቡሬ በዙዋይና በሲዳማ የምትገነቧቸው ከዚህ ጋር የተያያዙ ናቸው? ገንዘቡ ከዛ የሚመጣ ነው ብላችሁ አስባችኋል?
ባለፈው ኦክቶበር 5-7 በፈረንጆች አቆጣጠር ዓለም አቀፍ የአግሮ ኢንቨስትመንት ፎረም አካሄደን ነበረ። በዚህ መድረክ ላይ እነዚህ የተጠቀሱ ባንኮችም ሌሎች የልማት አጋራት መጥተው ነበረ። ስለዚህ ዝርዝር መረጃ አቀርቡላቸው ይህንን ፋይናንስ ለማድረግ ፍላጎት እንዳላቸው ነው የገለጹልን። አሁን የተጠቀሰው መረጃ ግን የዩሮፒያን ኢንቨስትመንት ባንክ ከኢትዮጵያ መንግስት ጋር ያደረገው ውይይት በፌዴራል የሚለሙ ፓርኮች አሉ። እንግዲህ ፓርኮች በፌዴራልም በክልል መንግስታትም ይለማሉ። አሁን እየጠቀስነው ያለ የተቀናጀ አግሮ ኢንዱስትሪ ፓርክ በክልሎች የሚለሙ ናቸውና ለእነሱ እስካሁን ድረስ በተጨባጭ እንዲህ ነው የተባለ ነገር የለም። ግን ከክቡር ጠቅላይ ሚኒስትራችን ጋር የተደረገው ውይይት በፌዴራል የሚለሙ ፓርኮቹ ነው። ይህ ደግሞ ከማይግሬሽን ጋር የተያያዘ ሆኖ ማይግሬሽን ለማቆም ጆብ ክሬሽን የሚባል ፕሮግራም አለና ይህንን ለማቆም በተመረጡ አካባቢ ፓርኮች እንደሚገነቡ ውይይት ተካሂዷልና ለዚህ ፐርፐዝ እኔ ያለኝ መረጃ
እስኪ ስለ ስራ ፈጠራ እንነጋገር። ለወጣቶች ለበርካታ ወጣቶች የስራ እድል እንደሚፈጥር በተለይ ደግሞ የአውሮፓ ኢንቨስትመንት ባንክም ለኤርትራውያን ስደተኞችና ፍልሰተኞችም ጭምር የስራ እድል የሚፈጥር እንደሚሆን ነው ሲገልጹ የነበረው። የኢትዮጵያ መንግስት እንደዚሁ። እስኪ በአጠቃላይ በእነዚህ በአራቱ የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች ምን ያህል ሰዎችን በተለይ ወጣቶችን የስራ እድል ይፈጥራሉ ተብሎ ይታመናል?
በከፍተኛ ሁኔታ አንዱ የሚያስገኘው ጥቅም ቢኖር የስራ እድል በማስገኘት ደረጃ ነው። እነዚህ ፓርኮች በመቶ ሺህ የሚያክሉ የስራ እድል ይፈጥራሉ ማለት ነው። እንግዲህ ፓርኮቹ ደረጃ በደረጃ እንግዲህ ከ250 ሄክታር ጀምሮ እስከ 1000 ሄክታር ነው የሚያድጉት። ይህም የሚወስነው የግብርና ለእነዚህ ፓርኮች የሚያቀርበው ምርት በጥራትና በብዛት የሚወስነው ነው የሚሆነው። ስለዚህ ፌዝ ባይ ፌዝ የሚለማ ፓርክ ነው የሚሆነው። ስለዚህ ለምሳሌ እስከ 1000 ሄክታር በሚለሙበት ሰዓት በቀጥታ ዳይሬክት ኢምፕሎይመንት የምንለው እና በተዘዋዋሪ ኢንዳይሬክት ኢምፕሎይመንት ኦን አቨሬጅ ከ500 ሺህ እስከ 1 ሚሊዮን የሚያክል እያንዳንዱ ፓርክ የስራ እድል እንደሚፈጠር ነው በጥናቱ የተለየው ማለት ነው። ይህም ጥናቱ የሚያጠናው አካል ሊፈጠር የሚችለው የስራ እድል በተሰጠው ስራ ስኮፕ ውስጥ ተካቶ በዝርዝር የተጠና መሆኑን ነው። ስለዚህ ይሄ በዋናነት የስራ እድል በፕሮሰሲንግ ኦፖርቹኒቲዎች እና ከእሱ ጋር ተያያዥነት ያላቸው የሰርቪስ የንግድና የመሳሰሉት አገልግሎቶች ላይ የሚፈጠር ነው።
ከሚኒስትር ዴኤታው ጋር ያደረግነውን ውይይት ተጨማሪ ዘገባዎችን ያካተተ ነው። በተለይ በኢትዮጵያ በኦሮሚያና በአማራ ክልል የተከሰቱ የወጣቶች እንደዚሁም ሕዝባዊ እንቅስቃሴዎችን ተከትሎ የተቃጠሉ የኢንዱስትሪ ፓርኮችን እንደዚሁም የውጭ ባለሀብቶችን ለመሳብ የሚደረጉ ጥረቶችን አስመልክቶ ተጨማሪ ዘገባ ይኖረናል።
And all I love.
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ለዜማው ዲጄ ፋትሱን እናመሰግናለን። በዚህ ሳምንት ጽዮን፣ እንደዚሁም ባለፈው ሳምንት በደቡብ አፍሪካ ኢትዮጵያውያን ላይ እየደረሰ ያለውን ኢትዮጵያውያን ላይ ብቻም አይደለም የተለያዩ የአፍሪካ ሀገሮች ላይ የመጤዎች ጥላቻ ጥቃቶች በጣም ተበራክተው ነው የቆዩት። ለረጅም ጊዜ የዘለቀ ነው። አሁን ተባብሶ አገር ሽቶ ነው ያለው። በዚህ ላይ ማህበረሰቡን ስታነጋግር ነበረ።
አዎ እንግዲህ ከሁለት ዓመት በኋላ ነው ያገረሸው። እንደውም የዛሬ ሁለት ዓመት ሚያዝያ ወር ላይ አስታውሳለሁ፣ አንተነህ ሪፖርቱን እየሰራኸው ወደ ሰባት ሰው የሞተበት ጥቃት ነበርና
በሱቃቸው ያቃጠሏቸው
የዛን ጊዜ ሶስት ሰዎች ኢትዮጵያን ከሞቱት ሰባት ሰዎች ውስጥ ሶስቱ ኢትዮጵያውያን ነበሩ።
ልክ ነው።
የሟቾቹን ወንድም ማነጋግረህ ነበር የዛን ጊዜ እና ከሁለት ዓመት በኋላ ነው አሁን ያገረሸው። እንግዲህ በደቡብ አፍሪካ አካባቢ ዋና ከተሞች ላይ አይደለም እንደዚህ አይነት ጥቃት ሲነሳ የሚደርሰው፣ ከዋና ከተማዎቹ 20-40 ኪሎ ሜትር ርቀት ላይ የሚገኙ እነሱ ሎኬሽን የሚሏቸው ልክ እንደ አነስተኛ ሱቆች፣ አሁን ኢትዮጵያ ውስጥ አነስተኛ ሰፈር ውስጥ ያሉ የሸቀጣሸቀጥ ግን ደግሞ ሙልት ያሉ ሱቆች እንደምንላቸው እንደሱ ኢትዮጵያውያኖቹ ገጠር ውስጥ እየገቡ የሚሰሩ አሉ እና ጥቃቱ ልክ ሲጀመር ከዛ አካባቢ ነው ጥቃቱ የሚጀምረው እና እዛ ያሉ ኢትዮጵያውያን እንግዲህ የማህበር አባላት አሉ። በደቡብ አፍሪካ ፕሪቶሪያ ውስጥ ሀበሻ ኮሚኒቲ የሚባሉ የማህበር አባላት አሉ። ተደራጅተው እንደዚህ አይነት ጥቃቶችን ለመከላከልና ሌሎች በርካታ የሚደርሱ ጥቃቶችን ለመከላከል የተቋቋሙ ናቸው። እነሱ የሚሉት ምንድን ነው? በአሁኑ በጣም ተጠናክረው ተደራጅተው ስለነበር ሲነሳ እንደዚህ አይነት በመጤዎች ላይ የተመሰረተ ጥቃት ሲነሳ ለመከላከልና ለመቀነስ ችለናል ነው የሚሉት። እንደዚህም ሆኖ ግን እስከ አምስት የሚደርሱ የኢትዮጵያውያን ሱቆች ተዘርፈዋል። አሁን በዛሬው ዕለት ዋና ከተማው ላይ ያሉት ፕሪቶሪያ ላይ ያሉት ወደ 250 ሱቆችና 200 ደግሞ ተለጣፊ ሱቆች ስራ ጀምረዋል። ሎኬሽን ላይ የሚሏቸው ግን አልከፈቱም። እስካሁን
ከተማ
ወጣ ብለው ያሏቸው የሚሏቸው አልከፈቱም። ምክንያቱም እንደዚህ አይነት በዘር ላይ የተመሰረተ ጥላቻ ሲቀሰቀስ ማቆሚያ የለውም። በዛው እየቀጠለ ከአንዱ ስፍራ ወደ አንዱ ስፍራ ይሄዳል እና ለዚህም ማሳያ እሁድ ዕለት አንድ የዚምባብዌ ዜጋ ተገሎ አስክሬኑ ተገኝቷል እና በዛ ምክንያት ሱቆቹ አልተከፈቱም ብሏል። እስቲ አነጋግሬ ነበር። አቶ አለማየሁ ቱጁማ ይባላል፣ የማህበሩ ሰብሳቢ ነው። የዚህ የሀበሻ ኮሚኒቲ የሚባለው ሰብሳቢ ነው። እሱ የሚለውን እንስማና ተመልሰን እንምጣ።
ከትላንትና ወዲያ እንደዚህ 12 ሰዓት ጂፒስታውን የሚባል ቦታ ላይ እንደ ሰላማዊ ሰልፍ ነገር ጀምረው ነበር፣ ግን አሁን ተረጋግተዋል። ከዚህ በፊትም በነበሩ ትላልቅ ስትራይኮች አንዱና ትልቁ ኮምፕሌናቸው ዙምባቤዎች ስራችንን ይቀማሉ፣ ስፓር ሬስቶራንት፣ የተለያየ ቦታ ስትሄጂ ዜጋው አይደለም ያለው እና በዛ ምክንያት አንድ ሰው ተገሎ ነበር። ከትላንትና ወዲያ እሁድ ዕለት ነው እንግዲህ ተገኝቶ አንድ ሰው መንገድ ላይ ተገኘ። ያው ሪሌትድ የሆነው ከዜኖፎቢያ ጋር ነው፣ ሪዝኑም ባይታወቅ። አሁን ፕሪቶሪያ ዋና ከተማ ጆሃንስበርግ ምናምን ችግሩ የለም፣ በዜናም እንደዚህ ቴንሽኑ ምናምን የለም፣ ጠፍቷል። ሎኬሽን ላይ ግን ያሉ ሰዎች ጥቃቱም ሲነሳ በቀላሉ የሚጠቁት እነሱ ስለሆኑ ነገሩን እስከ መጨረሻ ላይ ቼክ አድርገው መግባት ይፈልጋሉ።
እስቲ እንግዲህ በዚህ ላይ አስተያየቶቻችሁ እናንተም ስጡን። ፌስቡክ አት ቪኦኤ አማሪክ ላይ እየተቀበልን ነው። በደቡብ አፍሪካ ያላችሁ በተለይ አስተያየቶቻችሁን በያላችሁበት ያለውን ሁኔታ ገለጹልን። ሀና ገበየው አይዟችሁ፣ እግዚአብሔር ፈጣሪ ከእናንተ ጋር ይሁን ብላለች። ጽዮን፣ በስተመጨረሻ ደቡብ አፍሪካውያን እንደዚህ አይነት ጥቃት የሚሰነዝሩባቸው ምክንያቶቹ ምንድን ናቸው? እንግዲህ ደቡብ አፍሪካውያን ስንል ጠቅልለን መናገር አንችልም። ብዙዎቹ ስራ አጥ የሆኑ ሰዎች ናቸው ይህንን ጥቃት የሚያደርጉ ሱት ይህም በማያደርጉ ጊዜ ደግሞ አንዳንዶቹ በወንጀልም ላይ የተሰማሩ ሰዎች ናቸው ይህን የሚያደርጉት።
አዎ እንግዲህ ምንድን ነው በተለይ ይሄ ነገር ቆይቷል ሲነሳና ደቡብ አፍሪካውያኖቹ ሁሉም ማለት አይደለም፣ በተለይ ገጠር አካባቢ ያሉ የድሃ ሰፈሮች፣ ጭርንቁስ ሰፈሮች የሚባሉ አሉ። ልክ በሌላውም ሀገር እንደዛ እንደሚባሉ አፍሪካውያኖች ውስጥ እና እዛ አካባቢ ያሉ ናቸው ተደራጅቶ የሚመጡት። የአሁነኛው መነሻው ምንድን ነው? ማሚሎዲ የምትባል እንደዚህ ሰፈር አለች እና የዛ ሰፈር የማሚሎዲ ጉዳይ ያገባናል የሚሉ ነዋሪዎች የሚል ራሳቸውን የሚጠሩ መፈክር ይዘው ነው የተነሱት እና የመጀመሪያ መፈክራቸው ሆም አፌርስ የሚባለው ፕሪቶሪያ ውስጥ ያለው ድርጅት ለውጭ ለመጤዎቹ
ያደርሳሉ። እዛ ላይ ወደ ተከታዩ ዘገባችን ማለፍ አለብን።
ሰዓታችን ሄዷል።
አስተያየቶቻችሁ ይድረሱን። የዩናይትድ ስቴትስን ኢሚግሬሽን፣ የጤና ጥበቃ እንደዚሁም ሌሎች ፖሊሲዎችን ለመለወጥ የጎሉ እርምጃዎች እንደሚወስዱ ዶናልድ ትራምፕ በመጀመሪያው የዋይት ሀውስ ወራቸው ውስጥ ተናግረዋል፣ ሲሰሩም ቆይተዋል። እነዚያ ለውጦችን ተግባራዊ ለማድረግም ፕሬዚዳንቱ የአገረ ገዢዎች ድጋፍ ያስፈልጋቸዋል። በዚህ ዙሪያ ሰለሞን አባተ ያጠናቀረው ዘገባ አለ።
የስቴቶች ገዢዎች ለዓመቱ የክረምቱ ወቅት ጉባኤያቸው ባለፉት 3 ተከታታይ ቀናት ዋሽንግተን ዲሲ ውስጥ ተሰብስበው ነበር። ፕሬዚደንቱ ታዲያ ከትናንት በስቲያ እሁድ ገዢዎቹን አግኝተው አሁን በሀገሪቱ ላይ የተደቀኑ ጉዳዮችን በአግባቡ ለመያዝ ዋይት ሃውስ ቤተ መንግሥትና የተወካዮች ምክር ቤቱ ምን ማድረግ እንዳለባቸው ሐሳቦቻቸውን እንዲያካፍሏቸው ጠይቀዋል። በዚያው ስብሰባ ላይ የነበሩት ምክትል ፕሬዚደንት ማይክ ፔንስ አገረ ገዢዎቹ በማንኛውም ጊዜ ዋይት ሃውስ ለመግባት ቀጠሮ ማስያዝ ወይም በር ማንኳኳት እንኳ አይጠበቅባቸውም ብለዋል።
ለእያንዳንዳችሁ ልነግራችሁ የምፈልገው ነገር የቤተ መንግሥቱ ዋና መግቢያ የሆነው የምዕራብ በር ለአሜሪካ አገረ ገዢዎች ክፍት መሆኑን ነው።
አገረ ገዢዎቹ ግዙፍም ሆነ ትናንሽ ከተሞቻቸውን በሚያሳስቧቸው ጉዳዮች ላይ ዋሽንግተን አብራቸው ለመስራት ዝግጁ ስለመሆኗ እጆች የተዘረጉበት ግብዣ ነው። ብዙ ጊዜ በውስጡ ለማለፍ እጅግ የተወሳሰበና አስቸጋሪ ተደርጎ የሚወሰደውን የኢሚግሬሽን ጉዳይ ማስተካከል ከባድ መሆኑን እንደሚገነዘቡ የሁለቱም ፓርቲዎች መሪዎች ተናግረዋል።
It's not just a matter of building fences and walls around the border for border security. It's all making
የወሰን ደህንነት ጥበቃ ጉዳይ ድንበሩ ላይና በዙሪያው አጥሮችና ግንቦች ማቆም ማለት አይደለም። መግቢያና መውጫው በር በአግባቡ ይሰራል ወይ? ሰዎች እንዴት መምጣትና መሄድ ይችላሉ? እንዴት መተው መጎብኘት ይችላሉ? መተው መቆየት የሥራ ፈቃድ ማግኘት ይችላሉ ወይ ነው በእኔ አመለካከት ዋናው ጉዳይ።
የዩታ ገዢ ጌሪ ኤርበርት ናቸው። የብሔራዊው የአገረ ገዢዎች ማኅበር ሊቀመንበር የሆኑት የቨርጂኒያው ገዢ ቴሪ ማኮለፍ ከቪኦኤ ጋር ባደረጉት ቃለ ምልልስ የሀገርን ደህንነትና የሰዎችን ነጻነቶች የመጠበቅ ሥራዎች አብረው መያዝ እንዳለባቸው አሳስበዋል።
We all want to keep our communities safe. However, we cannot trample on due process.
ሁላችንም የየማህበረሰቦቻችንን ደህንነት መጠበቅ እንፈልጋለን። ይሁን እንጂ ህጋዊ አግባብና ሲቪል ነጻነቶችን መርገጥ አንችልም። የሚያደርገው ቢኖር ሰዎች እንዲደበቁ መግፋት ነው። ለጤናቸው አገልግሎቶችን እንዳይጠይቁ ወይም እንዳይታከሙ፣ ከህግ አስከባሪ አካላት ጋር እንዳይተባበሩ፣ ነዋይ ጉልበት ጊዜም ሆነ ወቀታቸውን ስራ ላይ እንዳያውሉ ነው የምንገፋቸው። ይህ ሁኔታ ቨርጂኒያ ውስጥ ምጣኔ ሀብታችን ይጎዳል ብዬ ሰጋለሁ።
በፈጣሪው ስም ኦባማ ኬር የሚል ቅጥያ በተሰጠው ለአቅም ተመጣጣኝ የሆነ የጤና ጥበቃ ዋስትና ህግ ላይ ይወሰዳሉ የተባሉ ለውጦች እንደሚያሳስቧቸው የተናገሩ ገዢዎች በአንዳንድ ግዛቶች ውስጥ ለውጦቹ የጤና ጥበቃ ዋጋን ያንራሉ የሚል ስጋት እንዳላቸው አመልክተዋል። የአርካንሳ ገዢ አሳ ሀችንሰን አንዱ ናቸው።
Our interest as governors is to make sure there is affordable health care.
እንደ ገዢዎች የእኛ ፍላጎት ታካሚ ማዕከል ያደረገ ለአቅም ተመጣጣኝ ይሆንና ሁሉም ሰው ሊያገኘው የሚችል የጤና ጥበቃ አገልግሎት መኖሩን ማረጋገጥ ነው።
ፕሬዚደንት ትራምፕ ከትናንት በስቲያ ለገዢዎቹ ንግግር ባደረጉበት ወቅት ከምረጡኝ ዘመቻቸው ወቅት አንስቶ ይዘውት የመጡትን ቃል ደግመዋል።
አብዛኞቻችሁ እንደምታውቁት ኦባማ ኬር ግዙፍ ችግሮች አሉበት፣ እንሰርዘዋለን፣ በሌላ እንተካዋለን።
የገዢዎቹ ዓመታዊ ጉባኤም ቢሆን ወደፊት ለመራመድ የመማሪያ መድረክ ወይም መሳሪያ ሊሆን እንደሚችል የብሔራዊው የገዢዎች ማኅበር ዋና ሥራ አስፈጻሚ ስካት ፓቲሰን አመልክተዋል።
With 50 states, 5 territories in the District of Columbia, you have a lot of opportunity.
50 ስቴቶች፣ 5 ግዛቶችና ዲስትሪክት ኦፍ ኮሎምቢያ ሙከራ ለማድረግ ለፈጠራ የሚሰራና የማይሰራውን ለይተን አውቀን መረጃ ለመለዋወጥ የትኞቹ ፖሊሲዎች እኛ የምንፈልጋቸውን ውጤቶች የሚያስገኙልን ፖሊሲዎች ምን አይነቶች እንደሆኑ ለማወቅ፣ ለምሳሌ የተሻለ የጤና ጥበቃ አያያዝ ምን እንደሆነ ለመለየት ብዙ እድሎች አሉን።
ሁሉም አገረ ገዢዎች ከፕሬዚደንቱ ጋር ትናንት ዋይት ሃውስ ውስጥ ተሰብስበው ፖሊሲዎቻቸውን ይነድፋሉ ተብሎ ሲጠበቅ ነበር።
የጋቢና ጉዞአችን እየተጠናቀቀ ነው። ዛሬ ምሽት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ከጥምሩ የዩናይትድ ስቴትስ ሕዝብ ተወካዮች ጋር ለእነሱ የሚያደርጉትን ንግግር በቀጥታ በፌስቡክ አት ቪኦኤ አማሪክ ላይ እናቀርባለን። እንድትከታተሉ እንጋብዛለን። ለምሽቱ ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜርና
ጽዮን ግርማንን።
ዝግጅታችን በቴክኒክ የመራው ሞክቢል ያበሮ ነው። ከሞጋዲሾ ሶማሊያ፣ እንደዚሁም ደግሞ በኬንያ ናይሮቢ በኩል አድርጎ የመጣ ነው። ዲጄ ፋትሱ ሙዚቃዎችን ሲመርጥ ቆይቷል። እናመሰግናለን። መልካም ምሽት። ነገ እንገናኝ።